ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት 8 2016 ዓ.ም ዝግጅታችን ጀመረ። በአዋሽ አርባ የእስረኞች ማቆያ በተከሰተ አውሎ ንፋስ ቀላል ጉዳት መድረሱ ተገለጸ። ግጭት የተካሄደባቸው የራያ አላማጣ ቀበሌዎች መረጋጋቱን ጊዜያዊ አስተዳደሩ አስታወቀ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው አስማማዋየ ነው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ አስማማው።
በድጋሚ እንደምናመሽታችኋል አድማጮቻችንና ተመልካቾቻችን። የምሽቱን የዓለም ዜናዎች የማሰማችሁ አስማማየ ነኝ። ከእኛ ጋር አብራችሁ ቆይታ አድርጉ። በዕለቱ ከያዝናቸው ዜናዎች መካከል የፈረንሳይና ዩክሬን ጸጥታ ትብብር ስምምነት ሊፈራረሙ ነው ስለመባሉ፣ ማኪሳል በተቻለ ፍጥነት ምርጫ ይዳረጋል ማለታቸውንና የፑቲን ጠንካራ ተቃዋሚ የነበሩት አሌክሲ ናቫልኒ መሞታቸውን የሩሲያ ባለሥልጣናት አስታወቁ የሚሉት ይገኙበታል። ከእኛ ጋር አብራችሁን ቆዩ። ወደ መጀመሪያው ዜና ሳልፍ ለፍልስጤም እንደ አገር እውቅና መስጠት ከአሁን ቀደም ባልታየ ደረጃ ስለደረሰው ሽብርተኝነት ትልቅ ሽልማት መስጠት ይሆናል ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታወቁ። ኔታንያሁ ዛሬ አርብ ማለዳ በኤክስ ማህበራዊ መገናኛ ገጻቸው ላይ ያሰፈሩት ከዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ጋር ከተነጋገሩና የካቢኔት ስብሰባ ካደረጉ በኋላ መሆኑ ታውቋል። ይህ ኔታንያሁን ያሉት ዩናይትድ ስቴትስና የአረብ ሀገራት አጋሮቿ ከመካከለኛው ምስራቅ ለቀጠለው ግጭት እስራኤልና ፍልስጤም ሁለት ሀገሮች ሆነው ጎን ለጎን የሚኖሩበት መፍትሄ እንዲሰጥ የሚለውን ሀሳብ ለመግፋት እቅድ እንዳላቸው ዘዋሽንግተን ፖስት ያወጣውን ዘገባም ተከትሎ ነው። እስራኤል ከፍልስጤማውያን ጋር ለዘለቄታዊ ስለምትከተለው እቅድ ዓለም አቀፍ ጫና እንዲደረግባት ፈጽሞ አትፈቅድም ያሉት ጠቅላይ ሚኒስትሩ ከፍልስጤማውያኑ ጋር ማናቸውም ስምምነት ላይ ሊደረስ የሚችለው ያለምንም ቅድመ ሁኔታ በቀጥታ በመደራደር ብቻ ነው ብለዋል። ይህ በእንዲህ እንዳለ ዓለም አቀፉ ፍርድ ቤት በራፋህ የፍልስጤማውያንን መብት ለማስከበር ተጨማሪ አስቸኳይ ማዘዣዎች እንዲያወጣ ደቡብ አፍሪካ ያቀረበችውን ጥያቄ ውድቅ እንዲያደርግ እስራኤል ጠይቃለች። ፍርድ ቤቱ ትናንት ሐሙስ ይፋ ባደረጋቸው ሰነዶች መሠረት ባለፈው ወር ያወጣቸው ማዘዣዎች በአጠቃላይ በጋዛ ውስጥ የሚካሄዱትን ግጭቶች የሚሸፍን በመሆኑ ተጨማሪ እርምጃዎች አያስፈልግም በማለት እስራኤል ተከራክራለች። ደቡብ አፍሪካ ማክሰኞ ዕለት ለዓለም ፍርድ ቤት ባቀረበችው አቤቱታ ፍርድ ቤቱ በጥር ወር ማዘዣውን ካወጣ ወዲህ የተለወጠ ሁኔታ መኖሩን ማለትም ኔታንያሁ ራፋ ላይ ጥቃት እንዲከፈት ማዘዛቸውን አመልክታለች። የረጅም ጊዜ የፍልስጤማውያን ትግል ደጋፊ የሆነችው ደቡብ አፍሪካ የእስራኤል ጦር ሰራዊት ጋዛ ውስጥ የዘር ማጥፋት እየፈጸመ ነው በማለት መክሰሷን ተከትሎ እስራኤል የፍልስጤማውያን ሲቪሎችን ሕይወት እንዳይጠፋ የቻላትን ሁሉ እንድታደርግ ፍርድ ቤቱ ትዕዛዝ አስተላልፏል። እስራኤል የዘር ማጥፋት ውንጀላውን ታስተባብላለች። ደቡብ አፍሪካ ላቀረበችው አዲስ አቤቱታ የዓለም ፍርድ ቤት መቼ ውሳኔ እንደሚሰጥ አይታወቅም። የእስራኤል የምድር ጦር ራፋ ላይ ጥቃት እንደሚጀምር በሚጠበቅበት በአሁኑ ወቅት አውስትራሊያ፣ ካናዳ፣ ኒውዚላንድ ስለ ሲቪሎች ደህንነት በዓለም አቀፍ አካላት የሚቀርበውን ስጋት ተቀላቅለዋል። ኔታንያሁ ረቡዕ በሰጡት ቃል ራፋ ላይ ጥቃት መቼ እንደሚጀመር ሳይገልጹ የጦር ሰራዊታቸው ጋዛ ውስጥ የሐማስ ታጣቂዎች መውጋቱን ይቀጥላል ብለዋል። ማኪሳል በተቻለ ፍጥነት ምርጫ ይደረጋል አሉ። በሴኔጋል መንግስት በዚህ ወር መደረግ የነበረበት ፕሬዚዳንታዊ ምርጫ ለማራዘም የወሰነው ውሳኔ የአገሪቱን የህገ መንግስት ምክር ቤት ውድቅ ማድረጉን ተከትሎ ፕሬዚዳንት ማኪሳል በተቻለ ፍጥነት ምርጫ እንደሚደረግ ዛሬ አርብ አስታውቋል። የሪፐብሊካኑ ፕሬዚዳንት የህገ መንግስት ምክር ቤቱን ውሳኔ ሙሉ በሙሉ ለመተግበር አቅደዋል ሲል የፕሬዚዳንት ጽህፈት ቤት ዛሬ ባወጣው መግለጫ አስታውቋል። ፕሬዚዳንት ማኪሳል በሚቀጥለው ሳምንት መጨረሻ ሊካሄድ ቀጠሮ ተይዞለት የነበረው ምርጫ ወደ ታህሳስ ማስተላለፋቸው በሴኔጋል የሰው ህይወትን የቀጠፈ ተቃውሞ እንዲካሄድ አድርጓል። በመፈንቅለ መንግስት በሚታመሰው ቀጠና የሰላምና መረጋጋት ተምሳሌ ተደርጋ የምታየው አገር ቀውስ ውስጥ ከቷታል። ምርጫው በመቃረብ ላይ ባለበት ወቅት መንግስት እንዲተላለፍ የወሰነው ውሳኔ ፓርላማውም አጽድቆት እንደነበር ሲታወቅ፣ ምርጫው እንዳይተላለፍ ሲቃወም የነበሩ የፓርላማ አባላት የጸጥታ ኃይሎች ካስወጡ በኋላ ወደ ማጽደቅ እንደተገባም የኤፍፒ ዘገባ አመልክቷል። የፓርላማው ውሳኔ በመጪው ሚያዝያ የስልጣን ዘመናቸው የሚያከት መሆን ሳል አዲስ ተተኪ ፕሬዚዳንት እስኪሰየም በስልጣን ላይ እንዲቆዩ የሚያስችልም ነበር ተብሏል። ባለፉት ቀናት በተደረጉ ተቃውሞዎች 3 ሰዎች እንደተገደሉ ሲዘገብ፣ ተቃዋሚ ፓርቲዎች እና የሲቪል ማህበረሰቡ ዛሬና ነገ ቅዳሜ የተቃውሞ ሰልፍ እንዲደረግ ጥሪ አድርገዋል። ቡሩንዲ የጋዜጠኞች ስነ ምግባር ህጓን አሻሻለች። የቡሩንዲ መንግስት ከስነ ምግባር በተያዘ ውንጀላ የሚቀርብባቸው ጋዜጠኞች ላይ የስራ ቅጣት መጣል የሚከለክል ህግ በቅርቡ አጽድቋል። በአዲሱ ህግ የሙያ ስነ ምግባር አጓድሏል ተብሎ የሚበየንባቸው ጋዜጠኞች ስራት ሳይሆን ከ350 እስከ $525 የገንዘብ መቀጮ እንዲጣልባቸው ተደንግጓል። አብዛኞቹ የቡሩንዲ መገናኛ ብዙሃን ባለሙያዎች አዲሱን ህግ በደስታ የተቀበሉ ሲሆን፣ አንዳንዶች ቅሬታ አሰምተዋል። የቡሩንዲ መንግስት የፕሬስ ነጻነት ከልቡ ማክበር ከፈለገ የ10 ዓመት እስራት ቅጣት ተፈርዶባት ውህኒ ቤት የምትገኘው የራዲዮ ዝግጅት አቅራቢና ተንታኝ ፍሎሬን ራንጋቢዮን ይልቀቃት በማለት የሚጠይቁም አሉ። የሚዲያ ህጉን በፕሬዚዳንት ኢቫርስቲ እንዲስሚዮ ሊቀመንበርነት የተመራው ካቢኔ በሙሉ ድምፅ አድስጎታል። የሚዩኒክ የጸጥታ ጉባኤ ዛሬ ተከፈተ። ዛሬ አርብ ጀርመን ሚዩኒክ ከተማ የተከፈተው ዓለም አቀፍ የጸጥታ ጉባኤ በዋናነት በእስራኤልና በሐማስ መካከል በሚካሄደው እንዲሁም በዩክሬን ጦርነት ላይ እንደሚሆን ተመላክቷል። ዋና ዋና የዓለም መሪዎች፣ የጦር አዛዦችና ዲፕሎማቶች ያሰባሰበው የሚዩኒኩ ጉባኤ ዩናይትድ ስቴትስ የአጋሮቿ አንድነት መከላከል ላይ ያላትን ቁርጠኝነት በሚመለከት የተፈጠሩ ስጋቶችንም ይነሳሉ። በመከላከያና በዲፕሎማሲ ላይ በሚያተኩሩ ዓመታዊ የሚዩኒክ የጸጥታ ጉባኤ ላይ ከሚገኙ መሪዎች መካከል የጀርመን ቻንስለር ኦላፍ ሾልዝ፣ የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ እና የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ይገኙባቸዋል። በደቡባዊቷ ጀርመኗ ከተማ እስከፊታችን ውድ በሚዘልቀው ጉባኤ ላይ የእስራኤል ፕሬዚዳንት አይዛክ ሄርዞግ እንዲሁም የፍልስጤማውያን ጠቅላይ ሚኒስትር መሐመድ ሺታያ እንደሚገኙ ይጠበቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ለጉባኤተኞች ንግግር አድርጓል። ይህን አሁን ያለው ዓለም አቀፍ ስርዓት አይደለም፣ በሚሊዮኖች የሚቆጠሩ ተራ ዜጎች አስከፊ ዋጋ እየከፈሉ ነው ያሉት ጉቴሬዥ ሀገሮች ካለተጠያቂነት የፈለጉትን ሲያደርጉ እያየን ነው ብለዋል። ሀገሮች በመንግስታቱ ድርጅት ቻርተር የተቀመጠውን ግዴታቸውን ቢያከብሩም እያንዳንዱ ሰው በሰላምና በክብር ለመኖር በተቻለ ነበር በማለትም አሳስበዋል። የእስራኤልና ሐማስ ጦርነትን የሚያነሱት ዋና ጸሐፊው ሐማስ እስራኤል ላይ የፈጸመው የሽብር ጥቃት ፈጽሞ ተቀባይነት የሌለው ድርጊት ነው፣ ያም ቢሆን እስራኤል የሰጠችው ወታደራዊ ምላሽም ሆነ ፍልስጤማውያን በሙሉ መቅጣት ምክንያታዊ አያደርገውም ብለዋል። ፈረንሳይና ዩክሬን የጸጥታ ትብብር ስምምነት ሊፈራረሙ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ዛሬ ፈረንሳይ ዋና ከተማ ፓሪስ ገብተዋል። ሁለቱ ሀገሮች የጸጥታ ጉዳይ ስምምነት እንደሚፈራረሙ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጽህፈት ቤት ትናንት ሐሙስ አስታውቋል። የስምምነቱ ዝርዝር ይዘት ግን አልገለጸም። ዜሌንስኪ ወደ ፓሪስ የተጓዙት በርከት ያሉ ዓለም አቀፍ ስብሰባዎች በሚካሄዱበት በዚህ ሳምንት ነው። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል አገሮች የመከላከያ ሚኒስትሮች ለዩክሬን የሚሰጠው ድጋፍ መቀጠል ስለሚችልበት መንገድ ትናንት ሐሙስ ብራስልስ ላይ ተሰብስበው ተወያይተዋል። የኔቶ ዋና ጸሐፊ ዮንስ ስቶልተንበርግ ትናንት ለጋዜጠኞች በሰጡት ቃል ዩክሬን የሚያስፈልጋትን የጦር መሳሪያ፣ ጥይትና ሌላም አቅርቦት ማግኘቷን ለማረጋገጥ የመከላከያ ምርታችን ማሳደግ አለብን ብሏል። 1 ሚሊዮን አብራሪ አልባ አውሮፕላኖች ወይም ድሮን ለዩክሬን ለመስጠት በህብረት እየሰሩ ያሉት የኔቶ አባል ሀገሮች እንዳሉ ዋና ጸሐፊው አመልክተዋል። የተቀበሩ ፈንጂዎችን ለማንሳት በትብብር ለመስራት ያቀዱ 20 ሀገሮች ያሉ መሆኑን የገለጹት ስቶልተንበርግ ይህ ሁሉ ድጋፍ የሚደረገው የዩክሬናውያን ህይወት ከሞት ለመታደግ እንደሆነ ተናግረዋል። ለዩክሬን ከሚሰጠው አጠቃላይ የጦር መሳሪያ እርዳታ ውስጥ 99 ከመቶ የሚለግሷት የኔቶ አባል ሀገሮች መሆናቸውን የህብረቱ ዋና ጸሐፊ አስታውሰዋል። የዩናይትድ ስቴትስ ምክር ቤትም ለዩክሬን የታቀደውን እርዳታ ያጸድቃል ብለው እንደሚጠብቁም የኔቶ ዋና ጸሐፊ አንስተዋል። ዩናይትድ ስቴትስ ትልቋ ዩክሬን አጋር እንደመሆኗ ድጋፏን መቀጠል አለባት ያሉት የኔቶ ዋና ጸሐፊ ፈጥነው ውሳኔ ይሰጣሉ ተብሎ ተስፋ እንደሚያደርጉ ገልጸዋል። ዩክሬን ድጋፍ የምንሰጠው ለበጎ አድራጎት ብለን ሳይሆን ለራሳችን ደህንነት ብለን ነው ሲሉ አስረድተዋል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በህገወጥ መንገድ የገባ 1.7 ቢሊዮን ዶላር ሆንግ ኮንግ ላይ ተያዘ። የሆንግ ኮንግ ባለሥልጣናት መነሻው ከህንድ የሆነና በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማድረግ በሚደረግ ሂደት ውስጥ የነበረን 1.7 ቢሊዮን የአሜሪካን ዶላር መያዛቸውን አስታውቋል። እስካሁን ድንበር ተሻጋሪ ከሆኑና በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማድረግ በሚደረጉ ወንጀሎች ከታዩ ትልቅ ነው ተብሏል። ገንዘቡና ውድ ጌጦች በፕላስቲክ ከረጢቶች ታጭቀው መያዛቸውም ታውቋል። አብዛኛው ገንዘብ የመጣው ከህንድ እንደሆነም ባለስልጣናት ተናግረዋል። ገንዘቡ በህንድ ከሚገኙና በበይነ መረብ እያጭበረበሩ ገንዘብ በመሰብሰባቸው በመንግስት ከታገዱ ሁለት ኩባንያዎች ተልኮ ሆንግ ኮንግ እንደገባም ታውቋል። ሰባት ግለሰቦችም ተጠርጥረው እንደተያዙ ባለስልጣናት አስታውቋል። ሆንግ ኮንግ ላላ ያለ የዓለም አቀፍ ባንክና ንግድ ደንብ ስላላት በቀላሉ የባንክ ሂሳብ ቁጥር ከፍቶ መንቀሳቀስ በመቻሉ ለህገ ወጥ የገንዘብ አስተላላፊዎች ተመራጭ ሆናለችም ተብሏል። በመጨረሻም የፑቲን ጠንካራ ተቋሚ የነበሩት አሌክሲስ ናቫሊ መሞታቸውን የሩሲያ ባለስልጣናት አስታወቁም። የሩሲያው ፕሬዚዳንት ቭላድሚር ፑቲን ጠንካራ ተቋሚ የነበሩትና ሙስናን ተቃውሞ ከፍተኛ ጸረ ክሬምሊን ተቃውሟቸውን የመሩት አሌክስ ናቫሊን አርብ ዕለት በእስር ቤት መሞታቸውን የሩሲያ ባለስልጣናት ያስታወቁት። የሩሲያ ፌዴራል ማረሚያ ቤት በሰጠው መግለጫ የ47 ዓመት ዕድሜ ያላቸው ናቫሊን አርብ ዕለት የእግር ጉዞ ካደረጉ በኋላ ጥሩ ስሜት እንዳልተሰማቸውና ራሳቸውን እንደሳቱ አስታውቋል። ተጠርቶ የመጣው አምቡላንስ እርዳታ ሊያደርግላቸው ቢሞክርም ሕይወታቸው ሊተርፍ አልቻለም። የሞታቸው ምክንያትም እየተጣራ ነው ሲል መግለጫው ጨምሮ ገልጿል። የናቫሊን ቃል አቀባይ በኤክስ የማኅበራዊ ትስስር ገጻቸው ባሰፈሩት መልእክት የፖለቲካ ቡድናቸው እስካሁን ስለመሞታቸው ማረጋገጫ አለማግኘቱንና ጠበቃቸው ታስረውበት ወደ ነበረው ከተማ እየተጓዙ መሆናቸውን አመልክተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ፑቲን ስለ ናቫሊን መሞት እንደተነገራቸው ገልጸው ጉዳዩ ማረሚያ ቤቱ በመደበኛ አሰራሩ መሰረት ይመለከተዋልም ብለዋል። ናቫሊን እንደ አውሮፓውያን አቆጣጠር በ2021 በጀርመን ተይዘው ወደ ሞስኮ ከተመለሱ በኋላ በጽንፈኝነት ተከሰው የ19 ዓመት እስራት ተፈርዶባቸው ነበር። ከመታሰራቸው በፊትም ሙስናን የሚቃወሙና ጸረ ክሬምሊን ተቃውሞችን ያዘጋጁ የነበረ ሲሆን በምርጫም ተወዳድረዋል። ናቫሊን ቀደም ሲል ታስረውበት ከነበረ ከማዕከላዊ ሩሲያ የሚገኝ ማረሚያ ቤት ከፍተኛ ጥበቃ ወደሚደረግበት ልዩ እስር ቤት የተዛወሩትም በታህሳስ ወር ነበር። ከሞስኮ 40 ኪሎ ሜትር ያክል ወጣ ብላ በምትገኘው ቡቲን ከተማ የተወለዱት ናቫሊን የሕግ ድግሪያቸውን እንደ አውሮፓውያን አቆጣጠር በ1988 ሩሲያ ውስጥ ያገኙ ሲሆን ዩናይትድ ስቴትስ በሚገኘው የል ዩኒቨርሲቲም እንደ አውሮፓውያን አቆጣጠር 2010 የአጭር ጊዜ ትምህርት ተከታትለዋል። አድማጮቻችን፣ ከዓለም የተሰባሰቡ ዜናዎች እነዚህ መስሉ ነበረ። አሁን ደግሞ ወደ ስመኝሽ ልምራችሁ።
አስማማውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ የካቲት 8 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በአዋሽ አርባ ወታደራዊ ማሰልጠኛ የእስረኞች ማቆያ አካባቢ በተከሰተው አውሎ ንፋስ ስለደረሰው ጉዳት አለማወቃቸው እንዳሳሰባቸው በማቆያው የሚገኙ ታሳሪዎች የቤተሰብ አባላት ተናገሩ። አውሎ ንፋሱ የከፋ ጉዳት እንዳላደረሰ ያስታወቁት የፌዴራል ፖሊስ ቃል አቀባይ ጄይላን አብዲ በስድስት ሰዎች ላይ ብቻ ቀላል የመቁሰል አደጋ ማስከተሉን ተናግረዋል። ተጎጂዎቹ ሕክምና አድርገው እንደተመለሱም ለአሜሪካ ድምጽ ገልጸዋል። ኬኔዲ አባተ ዝርዝር አለው።
ከአስቸኳይ ጊዜ አዋጅ ጋር በተገናኘ የተያዙ ተጠርጣሪዎች በሚገኙበት የአዋሽ አርባ ማቆያ ትናንት አውሎ ንፋስ ተከስቶ እንደነበር የአሜሪካ ድምፅ ከምንጮቹ አረጋግጧል። በስፍራው ታስረው የሚገኙ የቤተሰብ አባላት ያሏቸው አስተያየት ሰጪዎች ስለ አውሎ ንፋሱ መከሰት ከሰሙ በኋላ መረበሻቸውን ለአሜሪካ ድምፅ ተናግረዋል። ታሳሪዎቹ ከአደጋው በኋላ ያሉበትን ሁኔታ ማወቅ አለመቻላቸው ስጋት እንደፈጠረባቸውም ገልጸዋል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ አባል የሆኑት አቶ ስንታየው ቸኮል ባለቤት ወይዘሮ ውዴ ስንቄ በአዋሽ አርባ የሚገኘው ባለቤቷ በአውሎ ንፋሱ ጉዳት ደርሶበት ሆስፒታል ስለመወሰዱ መረጃ እንደደረሳት ገልጻለች።
አንዳንድ ሰው እየደወለ እንዴት ነው ባለቤትሽ፣ እንዴት ነው፣ ምን ሆኗል፣ ንገርኝ እያሉ ሲደውሉ እንዴ ብዬ ሚዲያ ስከፍት እሱን ሰማ። መጎዳቱ እና ደግሞ ሰውም ደውሎ አሁን ንፋስ ከባድ አሁን ንፋስ ነበር አለ። አይዞሽ አታስቢ እግሩን የተጎዳው እግሩን ነው ብለው ነግረውኛል። ሰውን ደግሞ በቅርብ ሰዓት
ማን የነገረሽ?
ስሙን አላውቀውም።
ማታውቂው ሰው ነው ደውሎ የነገረሽ?
አዎ እንዳታስቢ አይዞሽ እግሩን ነው የተጎዳው እግሩን ነው። ትናንትና በጣም ታሞ ነበር፣ ዛሬ ግን ትንሽ ተሽሎታል፣ ትንሽ ከትናንቱ ይሻላል አለ። እና እሱ ብቻ ሳይሆን ብዙዎች አሉ፣ ከሱ ጋር ብዙ ታሳሪዎች አሉ፣ ብዙ ናቸው የተጎዱት አለ።
ረዴት የተባለች አስተያየት ሰጭ ደግሞ ከስራ ቦታ ተይዞ ከታሰረ አንድ ወር ሆኖታል ያለችው ወንድሟ አዋሽ አርባ እንደሚገኝ ገልጻ አውሎ ንፋሱ መከሰቱን ከሰማች በኋላ ወደ ፌደራል ፖሊስ ዋና መስሪያ ቤት ሄዳ መረጃ እንደጠየቀች ተናግራለች።
አውሎ ንፋሱ ምንም ተነስተዋል ምንም ተብሎ ዛሬ ሄጄ ነበር፣ ምንም ነገር የለም ምንም ያለው
ይጻ። የት ሄደሽ?
ሜክሲኮ ፌደራል ፖሊስ አንደርሽን ጣት ተጋኑ ነው እንጂ ምንም አካባቢው ትንሽ ዝናብ ሲሆን ጎርፍ የሚያጠቃው ቦታ ስለሆነ ነው ምናምን አለኝ እንጂ ምንም ይሄን ያለ የተጋነነ ነገር የለም ምንም የለም ምናምን አለኝ።
ከእሱ ደውላችሁ ማረጋገጥ አልቻላችሁም እናንተ?
አንድ ወር ነው ምንም ነገር የለም፣ ስልክም አይደውልም ምንም። እንዴም እስካሁን እያለቀች ነው አልጋላይም አልተኛም ብላ ምናምን። እሱ ያለበትን ቦታ ታላቅ ምንም አልጋላይ እንኳን አልተኛም ብላ መሬት የተኛች የታመመች ነው።
ፖሊስን እሳ ምናልባት እንዲያገናኛችሁ አልጠየቅሽም?
አዎ ይደውላል ነው የሚለኝ። አሁን ዛሬ ራሱ ዛሬ እሺ ቢያንስ ምናምን ብዬ ነግሬው ይደውላል አለኝ። ይህን ሁለት ቀን ምናምን ጠብቁት ይደውላል ምናምን አለኝ።
ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት የፌዴራል ፖሊስ ቃል አቀባይ አቶ ጄላን አብዲ ትናንት አመሻሽ ላይ የተከሰተው አውሎ ንፋስ ጉዳት ያደረሰው በአዋሽ አርባ የሚገኙ ተጠርጣሪዎች በሚመገቡበት የመመገቢያ አዳራሽና በፖሊስ የጽህፈት ቤት ክፍሎች ላይ መሆኑን ገልጸዋል። በአውሎ ንፋሱ የምግብ አዳራሹ ጣሪያ ተነስቶ መውደቁን የገለጹት አቶ ጄላን በዚህም ስድስት ሰዎች ላይ ቀላል ያሉት ጉዳት እንደደረሰባቸው ተናግረዋል።
በአዋሽ አርባ በሚገኘው ማቆያ አካባቢ ነው የደረሰው። ዝናብ የቀላቀለ አውሎ ንፋስ ነው፣ ከባድ አውሎ ንፋስ ነው። አውሎ ንፋሱ ሲነሳ የምግብ ቤት አካባቢ የነበሩ 12 ሰዓት አካባቢ እራት ለመብላት ወደዛ ሄደው ነበርና ተጠርጣሪዎች እዛ ቦታ ላይ እንዳሉ ነው ይሄ ንፋሱ የመጣና ጉዳት ያደረሰው። ጣሪያውን ነው የነቀለው። በዛን ጊዜ የቆሰለው ሰው ከፖሊስም ከእስረኛም 6 ሰው ብቻ። ይሄም ደግሞ ቀላል ቁስለት ነው እንጂ ከባድ አልነበረም። እነዚህም ወዲያውኑ ታክመው ተመልሰዋል። ምንም የደረሰባቸው ከባድ ጉዳት የሚባል ነገር የለም።
የተጎጂዎቹ ቁጥር እርሳቸው ከሚሉት ከፍ ያለ ስለመሆኑና እስካሁን ሆስፒታል ያሉ ተጎጂዎች ስለመኖራቸው የተለያዩ ምንጮች መግለጻቸውን ጠቅሰን የጠየቅናቸው አቶ ጄላን ከስፍራው በድጋሚ መረጃ በማጣራት ምላሽ ሰጥተውናል።
አሁንም ደውዬላቸው ነበረ። በቃ እንደዛው ነው፣ ቅድም እንዳልኩ የቁስል ምናምን የደረሰባቸው ቀላል ጉዳት የደረሰባቸው ወዲያው ነው ሕክምና አድርጎ ተመልሰዋል። ሆስፒታል ውስጥ የተኛ ሰው የለም።
አሁን ሆስፒታል የሚገኙ ታካሚዎች የሉም?
የሉም ነው ያሉኝ። ያው ጠይቀን ሆስፒታል የተኛም ሰውም የለም፣ አጣርቻል። የሚያስተኛ ነገርም የለም፣ እንደዛ አይነት አደጋ የለም። ለምን ይደበቃል ጉዳት ቢደርስ? ቤተሰብም የሚያሰጋው ነገር የለም።
እስረኞች ያሉበት የእስረኞች ማቆያም ጭምር ጉዳት ደርሶበት?
እነሱ አይደለም ሊመገቡ የሄዱበት ቦታ ላይ ነው የደረሰ እና የፈረሰ የእስረኛ ቤትም የለ፣ የእስረኛ ማቆያም የለም።
በአማራ ክልልና እንደ አስፈላጊነቱ በመላ ሀገሪቱ ተፈጻሚ እንዲሆን የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ ከተለያዩ አካባቢዎች በተለይም ከአማራ ክልልና ከአዲስ አበባ በቁጥጥር ስር የዋሉ በርካታ ተጠርጣሪዎች አዋሽ አርባ ተወስደው መታሰራቸው ይታወቃል። ከነዚህም መካከል የሕዝብ ተወካዮችና የብዙሃን መገናኛ ባለሙያዎች የሚገኙ ሲሆን የሕዝብ ተወካዮች ምክር ቤት አባሉን አቶ ክርስቲያን ታደለን ጨምሮ ቁጥራቸው በውል ያልታወቀ ተጠርጣሪዎች ከጥቂት ሳምንታት በፊት አዲስ አበባ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መመለሳቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔ መጽሔቱ ይቀጥላል። የፌዴራል መንግስቱ አከራካሪ ሲል በሚገልጻቸውና የትግራይና የአማራ ክልሎች የይገባኛል ጥያቄ ከሚያነሱባቸው አካባቢዎች አንዱ በሆነው በራያ ላማጣ ወረዳ አዋሳኝ ቀበሌዎች ባለፈው ረቡዕ ምሽት በትግራይ ክልል የጸጥታ ኃይሎችና በአካባቢው ሚሊሺያ መካከል በተካሄደው የተኩስ ልውውጥ በኋላ በአካባቢው አንጻራዊ ሰላም ሰፍኗል ሲል ያላማጣ ከተማ ግዚያዊ አስተዳደር አስታውቋል። ያላማጣ ከተማ ግዚያዊ አስተዳደር ከንቲባ ኃይሉ አበራ ለአሜሪካ ድምጽ እንደተናገሩት የተኩስ ልውውጥ የተካሄደው የትግራይ ክልል ታጣቂዎች በራያ ላማጣና ራያ ባላ ወረዳዎች ወደሚገኙ የተለያዩ ቀበሌዎች ዘልቀው በመግባት ጥቃት በመሰንዘራቸው ነው። በጥቃቱ ሁለት የአካባቢው ነዋሪዎች ቆስለዋል በማለትም አክለዋል። ካላማጣ ከተማ ግዚያዊ አስተዳደር የተሰነዘረውን ውንጀላ አስመልክቶ ከትግራይ ክልል ግዚያዊ አስተዳደር ቃል አቀባይ ረዳኢ ሀለፎም ምላሽ ለማግኘት ካለፈው ረቡዕ ጀምሮ ያደረግነው ጥረት አልተሳካም። በስፍን አራጌ ተጨማሪ አለው።
የትግራይና የአማራ ክልሎች የይገባኛል ጥያቄ ከሚያነሱባቸውና የፌደራል መንግስቱ አከራካሪ ሲል ከሚገልጻቸው አዋሳኝ ቦታዎች መካከል በሆኑት የራያ አላማጣና ራያ ባላ ወረዳዎች በሚገኙ የተለያዩ ቀበሌዎች ትናንትናና ከትናንት በስቲያ የካቲት 6ና 7 ቀን 2016 ዓ.ም የተኩስ ልውውጦች ተደርገው እንደነበር የአላማጣ ከተማ ጊዜ አስተዳደር ለአሜሪካ ድምጽ አስታውቋል። የከተማዋ ጊዜ አስተዳደር ከንቲባና የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሊቀመንበር የሆኑት አቶ ኃይሉ አበራ የተኩስ ልውውጡ ከትግራይ ክልል የጸጥታ ኃይሎች በኩል ተደርጓል አሉት ወታደራዊ ትንኮሳ በተሰጠ አጸፋ እንደተካሄደ አስረድተዋል።
ከፍተኛ ሆነ እንቅስቃሴ በሁሉም አቅጣጫ ማድረግ ጀመሩ። እኛ ደግሞ ያው ምንም ምርጫ ስለሌለን ፊት ለፊት መጋፈጥና ያለውን ከተማውንም ገጠሩን የመጠበቅ ስራ ይሰራ ኒርሊ 10 ሰዓት አካባቢ ትንኮሳ ጀመሩ። እኛም አካባቢው ሚሊሻና ህዝቡን ወደ ግንባር አስጠጋን። ያው ተፋጠን ያለ ነው።
በተኩስ ልውውጡ የአካል ጉዳት መድረሱን ትንኮሳ ፈጽመዋል ሲሉ የሚከሷቸው ታጣቂዎችም ወደ ተወሰኑ ቀበሌዎች ገብተው እንደነበርና ኋላም እንዲወጡ መደረጋቸውን አቶ ኃይሉ አብራርተዋል።
በአንድ ቦታ በተኩስ ራያ አላማጣ ላይ አንድ ቀበሌ አካባቢ መንደሮች የገቡበት ሁኔታ አለ። ከተኩስ አልፎማ ሁለት ሰውም ቆስሎ ነው።
ዛሬ የፌዴራል መከላከያ ሰራዊት በአካባቢዎቹ ላይ በመኖሩ አካባቢው መረጋጋቱን ከንቲባው ተናግረዋል።
ያው አሉ በዙሪያው እኮ አሁን መሆን ካለበት ተፋጦ ከሚጠመጥ ሰራዊት ወደኋላ ነው ፈቀድ ማለት ያለበት። ከተቀራረብ ግጭት አይቀርም። በዚህ በወፍላ አቅጣጫም ትናንት በጣም ኃይል አስጠግተው ነው የነበሩት። በእርግጥ ወደ ኖርማል እንትን አሁን እየተመለሰ ይመስላል። ግን ነገ ወይም ማታ ምን ሊከሰት እንደሚችል መገመት አይቻልም።
የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ኃላፊ ረዳኢ ሀለፎም በጉዳዩ ላይ መረጃና አስተያየት እንዲሰጡን በስልክ ጥሪም ሆነ በጽሁፍ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። የትግራይ ክልል ደቡባዊ ዞን አስተዳደር ዳሪንም ለማግኘት ሞክረን ስልካቸው አልተነሳም። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከትግራይ ክልል ጊዜ አስተዳደር የተሰጠ ማስተባበያም ሆነ ማረጋገጫ የለም። ሆኖም በፕሪቶሪያው የሰላም ስምምነት አፈጻጸም ላይ በፌዴራል መንግስትና በትግራይ ክልል ጊዜ አስተዳደር መካከል ባለፈው ሳምንት የካቲት አንድ ቀን በጠቅላይ ሚኒስትሩ ጽህፈት ቤት የተደረገውን ግምገማ አስመልክተው ባለፈው ሰኞ የካቲት 4 ቀን 2016 ዓ.ም በመቀሌ ከተማ ጋዜጣዊ መግለጫ የሰጡት ፕሬዚደንት ጌታቸው ረዳ በሰላም ስምምነቱ መሰረት ስራዎች አልተሰሩም፣ ተፈናቃዮች ወደ ቀያቸው አልተመለሱም፣ በአማራና በኤርትራ ኃይሎች የተያዙ የትግራይ ቦታዎችም አልተለቀቁም ብለዋል። አቶ ጌታቸው ረዳ በትላንቱ መግለጫቸው ያነሱት ሌላው ጉዳይ አከራካሪ ተብለው በሚነሱ አካባቢዎች ይካሄዳል ስለሚባለው የህዝበ ውሳኔ ጉዳይ ነው።
ሪፈረንደም ህጋዊ መንግስት ብስሎል ሰዓት ስራ
ህዝበ ውሳኔ ህጋዊ መንግስት ከተቋቋመ በኋላ የሚፈጸም ስራ ነው። በዚያ ጊዜ ህዝብ የፈለገውን ውሳኔ ይወስን። የራያ፣ የጸለምቲ፣ ጸገዴ፣ ቃፍታ ሁመራ፣ ወልቃይት ህዝብ የፈለገውን ይወስን። ሆኖም በመሬት ላይ ያሉ ሁኔታዎችን ቀይሮ የሚደረግ ህዝበ ውሳኔ እንደሌለ ግን ሁላችንም ተግባብተናል የሚል እምነት አለኝ።
ለብዙዎች ህይወት ማለፍ ምክንያት የሆነው የሰሜኑ ኢትዮጵያ ጦርነት ያስከተለው ጠባሳ ሳይሽር በፌዴራሉ መንግስት አከራካሪ በሚል የሚገለጹትና የትግራይና የአማራ ክልሎች ይገባኛል ጥያቄ የሚያነሱባቸው አዋሳኝ አካባቢዎች ጉዳይ ለሌላ ዙር ደም አፋሳሽ ጦርነት ምክንያት እንዳይሆን ስጋታቸውን የሚገልጹ በርካቶች ናቸው። በመቀሌ ዩኒቨርሲቲ የህግ ትምህርት ክፍል መምህሩ የማነ ካሳ አሁን ለታየው ግጭት ሆነ ለቀጠለው ውጥረት ምክንያቱ አገሪቱ የምትመራበት ህገ መንግስትና የፕሪቶሪያው ሰላም ስምምነት አለመከበሩ ነው ይላሉ።
አንዱ የፕሪቶሪያ ስምምነቱ አካል የሆነው በሁለቱም ክልሎች መካከል ግጭት ይገባኛል እየተባሉ ያሉ ቦታዎችን በተመለከተ በህገ መንግስቱ መሰረት ስለሚፈታበት ሁኔታ ነው አቅጣጫ የሚያስቀምጠው ስምምነት። ፌዴራል መንግስት ከትግራይ ጋር የተስማማውም ይሄ ነው። የፕሪቶሪያ ውል ስምምነቱ ዋናው አላማ ሁለቱም ወገኖች ወደ ህገ መንግስታዊ ስርዓትን የመመለስ እና ነገሮችን በዛ መልኩ እንዲያልቁ የማድረግ ጉዳይ ነው የሚሆነው። በዚህ ስምምነት መሰረት በህገ መንግስት ከሚታወቁት ማለት ነው ቦታዎች ኃይሎች ሌሎች ፎርስስ እንዲወጡ የውጭም የኤርትራ ፎርስም ጨምሮ ማለት በሌሎች አካባቢዎች በምስራቅ ትግራይ ዞን ያለውም ጨምሮ እንዲወጡ የሚል እዛ ውስጥ አለ። ተፈናቃዮችም ወደ ነበሩበት እንዲመለሱ፣ ወደ ራያ ለማጣም ጨምሮ ምዕራብ ትግራይ ያሉ እንዲመለሱ፣ ከዛ ጉዳዩ በህገ መንግስቱ መሰረት ተቀመጠ እንዲፈታ የሚል ነው። እንግዲህ ስምምነቱ ከተፈጸመ አንድ አመት ከሶስት ከአራት ወር ሆኖታል። እስካሁን ምንም የሆነ ተፈጸመ ነገር የለም። በህገ መንግስቱ መሰረት በፕሪቶሪያ ውል መሰረት ይፈጸም ሲባል እዛ ያሉ ኃይሎች መመለስ፣ ራያ ለማጣም በትግራይ ውስጥ ያለ ክልል ስለሆነ በዛ መልኩ ጥያቄ ካለን በህገ መንግስቱ ይፈታ የሚል ነው። አይ ይዘናል በህገ መንግስት ሳይሆን በቃ ይዘናል አይነት ነገር ምላሽ ስላለ፣ በዚህ በኩል በትግራይ በኩልም ጫና አለ ያንን ነገር የፕሪቶሪያ ስምምነቱ እንዲፈጸም የሚል።
የአዲስ አበባ ምክር ቤት አባልና በራያ ዙሪያ የተለያዩ ጥናታዊ ስራዎችን የሰሩት ዶክተር ሲሳይ መንግስቴ በበኩላቸው እንደ አዲስ ለሀገረሸው ግጭትና ውጥረት መነሻው የትግራይ ክልል ጊዜያዊ አስተዳደር በፕሪቶሪያው የሰላም ስምምነት ላይ የተቀመጠውን ሀሳብ በተሳሳተ መንገድ መተርጎሙ ነው ይላሉ።
ከዚህ በፊት ፔቲሽን አስፈርመው ወደ ትግራይ ክልል ምክር ቤት ልከው ምላሽ አጡ። ከዛ በኋላ ይግባኝ ለፌዴሬሽን ምክር ቤት ቀርቦ ጉዳዩ በፌዴሬሽን ምክር ቤት እየታየ ነው። በቀጣይም ህዝበ ውሳኔ ለማድረግ ዝግጅት እየተደረገ እንደሆነ ይታወቃል። ይሄን ሁኔታ አልፈለጉም የትግራይ ኃይሎች። በፕሪቶሪያው የሰላም ስምምነት የአከራካሪ የሆኑ አካባቢዎች በህገ መንግስቱ መሰረት መፍትሄ ያገኛሉ ነው የሚለው። ይሄን እነሱም ተስማምተዋል። የፌዴራል መንግስትም ይሄን ተቀብሎ ተፈራርመዋል። ያ ማለት ምን ማለት ነው ነው ጥያቄ። በህገ መንግስቱ መሰረት ችግሩ ይፈታል ማለት ለምሳሌ ሁለቱ ክልሎች አልስማማ ካሉ በህገ መንግስቱ አንቀጽ 48 መሰረት የፌዴሬሽን ምክር ቤት ጉዳዩን የህዝቡን ፍላጎት እንዳሰፋፈር ግምት ውስጥ አስገብቶ የህዝቦችን ፈቃደኝነት አረጋግጦ መፍትሄ ይሰጣል ነው የሚለው። የግድ ወደ ትግራይ ክልል ይመለሳሉ ማለት አይደለም። ወይም ስታተስ ኳንቴ ከበራን የሚባለው እዛ ስምምነቱ ላይ በግልጽ ይሄ ነገር ተቀምጦ ቢሆን ኖሮ ነው።
የመቀሌ ዩኒቨርሲቲው የህግ መምህር የማነ ካሳ በትግራይ ክልል ስር የነበሩትና አሁን የማንነት ጥያቄ የሚነሳባቸው አካባቢዎች ወደ ቀድሞ ክልላቸው ከተመለሱ በኋላ በሚደረጉ ውይይቶች ችግሮቹን መፍታትና ከደም አፋሳሽ ግጭት መውጣት ይቻላል ሲሉ ምክረ ሀሳብ ያቀርባሉ።
ያጋጠሙ ደም መፋሰስ ደም መቀባት እንዲያበቃ ካለፈው መማር መቻል የሚለውን መሰረት አድርገን እንውደደው አንውደደው እንቀበለው አንቀበለው በየትኛውም የሰለጠነ ስርዓት አንድ ህገ መንግስት አለ። ያንን ተቀብለ ህገ መንግስት ስለሚቀየርበት፣ ስለሚሻሻልበት፣ ስለሚስተካከልበት ታወራለ። ይህ እንዲሆን በህገ መንግስት ብቻ ሳይሆን በፕሪቶሪያም ዓለም የሚያውቀው ስምምነት መሰረት ቦታው ወደ ነበረበት ይመለስ። የራያ አላማጣ ብቻ ሳይሆን አሁን አጀንዳችን እሱ ስለሆነ ነው እንጂ በምራቱ ግራይም አለ ነገሮች ወደ ነበሩበት ይመለሱና ከዛ ነው የምትጀምረው።
ዶክተር ሲሳይ በአንጻሩ የትግራይ ክልል ጊዜያዊ አስተዳደር ብቻ ሳይሆን የራያ ህዝብ ፍላጎትን መከበር አለበት፣ ችግሩ በዘላቂነት የሚፈታው ሚዛን የጠበቀ ውይይት ማድረግ ሲቻል ነው የሚል መከራከሪያ ያቀርባሉ።
የፕሪቶሪያው የሰላም ስምምነት ሰነድ የሚለው የትግራይ ኃይሎች ትንኮሳ ከመፈጸም፣ የኃይል እርምጃዎችን ከመውሰድ እንዲታቀብ፣ ታጣቂዎችንም ከመመልመል ከማሰልጠን እንዲቆጠር የሚያሳስብ መመሪያ አለ። ነገር ግን አቶ ጌታቸው ረዳ እንደገለጹልን ከ270 ሺህ በላይ የሚሆን ታጣቂ ኃይል ተደራጅቶ እንዳለ ይታወቃል። የሰላም ስምምነቱን ማክበርና ማስከበር ከነሱ ይጠበቃል። የፌዴራል መንግስቱም የጎደሉ ነገሮችን እያሟላ የሰላም ስምምነቱን የማክበርና የማስከበር ኃላፊነት አለበት። የእነዚህ አካባቢ ህዝቦችን መብት እና ፍላጎት መከበር አለበት። የትግራይ ልሂቃን ፍላጎት ብቻ አይደለም ግምት ውስጥ መግባት ያለበት።
የይገባኛል ውዝግብ የሚነሳባቸውን አካባቢዎች በህዝበ ውሳኔ ለመፍታት ከትግራይ ክልል ጋር ስምምነት መደረሱን የፌዴራል መንግስት ኮሚኒኬሽን አገልግሎት ባለፈው ጥር 23 ቀን 2016 ዓ.ም ባወጣው መግለጫ አስታውቆ ነበር። ይህን ተከትሎ የትግራይ ክልል ጊዜ አስተዳደር ፍጹም የተሳሳተና ተቀባይነት የሌለው በማለት ነበረ መግለጫውን በአጸፋዊ መግለጫ ያጣጣለው። የወሎ ራያ አማራ ማንነትና የወልቃይት ጠገዴ ማንነት አስመላሽ ኮሚቴዎች ደግሞ ህዝበ ውሳኔ ለማካሄድ አቅጣጫ ተሰጥቶ ስራዎች ተጀምረው እንደነበረ መግለጻቸው ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ወደ ተከታዩ ዘገባ ስናልፍ በኦሮሚያ ክልል ሰሜን ሸዋ ዞን ደጋም ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ካለፈው ማክሰኞ ጀምሮ በነበረው የተኩስ ልውውጥ ሶስት ሰዎች መገደላቸውንና ሌሎች ሶስት ሰዎች ደግሞ መቁሰላቸውን ነዋሪዎች ገለጹ። በአንጻሩ የሀገር መከላከያ ሚኒስትር በፌስቡክ ማህበራዊ ትስስር ገጹ እንዳስታወቀው በኦሮሚያ ክልል ምስራቅ ወለጋ፣ ቄለም ወለጋና ምስራቅ ጉጂ ዞኖች ውስጥ ወታደራዊ ዘመቻ እያካሄደ ነው። በሰሜን ሸዋ ዞን ስላለው ግጭት ግን ሚኒስትሩ የጠቀሰው ነገር የለም። ከሰሜን ሸዋ ዞንና ከደጋም ወረዳ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ተከታዩን ይዛለች።
በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭት ከቀጠለባቸው የኦሮሚያ ክልል ዞኖች አንዱ በሆነው ሰሜን ሸዋ ዞን ደገም ወረዳ ንጹሐን ዜጎች እየተጎዱ እንደሚገኙ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በወረዳው የአሊ ዶሮ ቀበሌ ነዋሪ እንደሆኑ የገለጹና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ ግለሰብ ለአሜሪካ ድምፅ ሲናገሩ ባለፈው ማክሰኞ የካቲት 5 ቀን 2016 ዓ.ም ግጭቱ ያገረሸው በአካባቢው አንጻራዊ መረጋጋት ተፈጥሮ ከሰነበተ በኋላ ነው።
በሰሜን ሸዋ ዞን ደገም ወረዳ ባህሩ አያና እና አሊዶሮ ቀበሌዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል ውጊያው አሁንም እንደቀጠለ ነው። በጣም ከፍተኛ ውጥረት ሰፍኗል። በግጭቱ አጣብቂኝ የገቡ ንጹሃን ዜጎችም የሞቱና የአካል ጉዳትም እየደረሰባቸው ነው። ባለፈው ረቡዕ በደገም ወረዳ ያያሃሮ ቀበሌ ሁለት ኃይሎች ሲታከሱ በመንገድ ላይ ሲጓዙ የነበሩ ሶስት አርሶ አደሮች በበራሪ ጥይት ተመተው ክፉኛ ቆስለዋል። በውጊያው ምክንያት ለመውጣት ስለሚያስቸግር እስካሁን የሕክምና እርዳታም አላገኙም። በተጨማሪም በደገም ወረዳ ባሊዶሮ ቀበሌ ነዋሪ የሆኑ ሁለት ሰዎች ረቡዕ ዕለት ተገለዋል። የሸኔ ደጋፊ ናቸው ተብለው ከቤታቸው በመንግስት የጸጥታ ኃይሎች ከተወሰዱ በኋላ ነው በዚያው ዕለት በአንድ ቦታ ተገለው የተገኙት። እንደ ነዋሪ በጣም ስጋት ውስጥ ነን።
በአካባቢው በቀጠለው በዚሁ ግጭት ምክንያት የነዋሪዎች እንቅስቃሴ ተገድቦ እንደሚገኝ እኚሁ አስተያየት ሰጪ አክለው አመልክተዋል።
በተኩስ መካከል ሰላማዊያን ሰዎች እየተጎዱ ናቸው። የተወሰነ ተኩሱ ሲቆም ተረጋግተዋል ብለን ከደጃፍ ብንወጣ ከየት እንደሚመጣ የማናውቀው የተኩስ ሩምታ ይዘንባል። ሰው በበራፉ ላይ ሊመታ ይችላል። ከቅርብ ጊዜ ወዲህ የተኩስ ልውውጡ በዚህ መልኩ ተባብሷል። ከመንቀሳቀስ ተቆጥበን ከፍተኛ ስጋት ውስጥ እንገኛለን።
በደገም ወረዳ ሀሮያያ ቀበሌ ነዋሪ እንደሆኑ የገለጹ ስማቸው እንዳይጠቀስ የጠየቁ ሌላ ግለሰብም በመንግስትና በኦሮሞ ነጻነት ሰራዊት መካከል ባገረሸው የተኩስ ልውውጥ ንጹሃን ዜጎች ህይወታቸውን፣ አካላቸውንና ንብረታቸውን እያጡ ነው ሲሉ ምሬታቸውን ገልጸዋል።
አንድ እናት ከብቶች እየጠበቁ በጥይት ተመተው ሞተዋል። ከብቶቻቸውን የመንግስት የጸጥታ ኃይሎች እየነዱ ሲወስዱባቸው በመጮዋቸው እዚያው ተኩሰው ገለዋቸዋል። በውጊያው በርካታ ንጹሃን ዜጎች እየተጎዱ ናቸው። በተለይ የመንግስት የጸጥታ ኃይሎች ከባድ መሳሪያዎችንም እየተጠቀሙ ስለሆነ በሜዳ የተሰማሩ ከብቶች ይመታሉ። በሰዎች መኖሪያ ቤቶች ላይም ይወድቃል። ታጣቂዎቹም ከቆላማ አካባቢ እየተነሱ ከተሞችን ለመያዝ ሲሞክሩ ውጊያው ይከራል። ከቀድሞው ይልቅ አሁን በከፍተኛ ስጋት ውስጥ ነን። የምመለከታቸው ሀገር አቀፍም ሆነ ዓለም አቀፍ አካላት አስቸኳይ መፍትሄ እንዲሰጡን እንጠይቃለን።
በሰሜን ሸዋ ዞን ደገም ወረዳ ሀሮያያና አሊዶሮ በቀጠለው ግጭት ነዋሪዎች እየደረሰባቸው እንደሆነ በገለጹት ጉዳት ላይ ከደገም ወረዳ አስተዳደር፣ ከሰሜን ሸዋ ዞንና ከኦሮሚያ ክልል ጸጥታና አስተዳደር ቢሮ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የኢትዮጵያ ሀገር መከላከያ ሚኒስቴር በፌስቡክ ማህበራዊ ትስስር ገጹ እንዳስታወቀው ደግሞ በኦሮሚያ ክልል ምስራቅ ወለጋ፣ ቄለም ወለጋና ምስራቅ ጉጂ ዞኖች ወታደራዊ ዘመቻ እያካሄደ ነው። በሰሜን ሸዋ ዞን እየተካሄደ ስላለው ግጭት ግን ሚኒስቴሩ በይፋ የሰጠው መግለጫ የለም። ሆኖም በአማራ ክልል ተፈጸሙ ከተባሉ መሰል ግድያዎች ጋር በተያያዘ ከትናንት በስቲያ ለአሜሪካ ድምፅ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የኢትዮጵያ መከላከያ ሰራዊትና የመንግስት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማት ኢላማ አያደርጉም፣ እርምጃ የሚወሰደው በተጠናና በተደራጀ ሕግ እንዲሁም የአገሪቱ አሰራሮች በሚፈቅዱ መሰረት ነው ሲሉ ውንጀላውን ተከላክለዋል። የአውሮፓ ህብረት ሰሞኑን ባወጣው መግለጫ ሁሉም ኢትዮጵያውያን የሰላማዊ ውይይትን መንገድ እንዲከተሉ ጥሪ አቅርበዋል። በሀገሪቱ ያሉ ግጭቶችን በዘላቂነት ሊያስቆም የሚችለውም ሰላማዊ መፍትሄ ብቻ ነው ብሏል። ህብረቱም በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ ሰሞኑን ባወጡት መግለጫ በአማራ፣ በኦሮሚያና በሌሎችም አካባቢዎች ያሉ ግጭቶችን ተከትሎ የሚወጡ በመንግስትና መንግስታዊ ባልሆኑ ታጣቂዎች የሚፈጸሙ የመብቶች ጥሰት ሪፖርቶች የሚረብሹ እንደሆኑ ጠቅሰው ገለልተኛ ምርመራ ያለ ገደብ እንዲደረግ መጠየቃቸው አይዘነጋም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የአሜሪካ ድምፅ ራዲዮ ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ እናልፋለን። በቁፋሮ ላይ በነበሩበት ዋሻ ውስጥ በናዳ የተያዙ የደላንታ ኦፓል አምራቾችን ህይወት የመታደጉ ጥረት ከትላንትና በስቲያ የካቲት 6 ቀን 2016 ዓ.ም ጀምሮ እንደተቋረጠ አባላቱ በናዳው የተያዙበት የዋሻ ወርቅ ኦፓል አምራቾች ማህበር አስታወቀ። የማህበሩ ሊቀመንበር ተስፋዬ አጋዥ ለአሜሪካ ድምጽ እንዳስታወቁት ፍለጋው ከ6 ቀናት ጥረት በኋላ የተቋረጠው በደለል የተሞላውን ዋሻ ለመቦርቦር የሚደረገው ርብርብ ሌላ ናዳ በማስከተሉ ነው። ዋሻው የተናደባቸውን ሰዎች በህይወት አሊያም አስክሬናቸውን ለማውጣት እንዲመች የተንጠለጠለው የገደሉ አፋፍ በመድፍ ጥይት እንዲመታ ጠይቀዋል ሊቀመንበሩ። የወረዳው ብልጽግና ጽህፈት ቤት ኃላፊ ግን እንዲህ አይነቱ እርምጃ የሚያስከትለው የጎንዮሽ ጉዳት የከፋ ስለሚሆን በአማራጭነት እንዳልተጠቀሙበት ገልጸዋል። ይህ በእንዲህ እንዳለ የተቋረጠውን የኦፓል አምራቾችን ፍለጋ ለማስቀጠል የባለሙያ ቡድን ወደ ስፍራው እንደተላከ የደቡብ ወሎ ዞን መንግስት ኮሚኒኬሽን አስታውቋል። መስፍን አራጌ ተከታትሎታል።
በደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ለማውጣት በዋሻ ውስጥ በቁፋሮ ላይ ሳሉ በናዳ የተያዙ ሰዎችን ህይወት ለመታደግ የሚደረገው ጥረት ተቋረጠ። 8 አባላቱ በስራቸው ከቀጠሯቸው ሰራተኞቻቸው ጋር በናዳ የተያዙበት የወርቅ ዋሻ ኦፓል አምራቾች ማህበር ሊቀመንበር ተስፋዬ አጋዥ ዋሻው የተናደባቸውን አምራቾች ለመታደግ የሚደረገው እንቅስቃሴ ከትናንት በስቲያ ጥር 6 ቀን 2016 ዓ.ም ተመረተ መቋረጡን ገልጸዋል።
እየተቆፈረ ማለት ነው 60 ሜትር አካባቢ ላይ ስንደርስ ያለው ገደል ድምፅ አመጣ ታውቃለህ፣ እንትን እያለ እየተንሸራተተ ምና ያ ድምፅ ማለት እዛ የሚቆፍረውን 50 ምናምን ሰው ነው ወደ ውጭ እያወጣ ያለው። 50 ምናምን ሰው እዛው ከላይ ያለው ከወረደ እዛው ይጫነዋል ማለት ነው። ያው ተራ በተራ አፈሩን እየተቀባበሉ የማውጣት ስራ ተራ መቱን ተደርድረው ማለት ነው። 55 ሰው እስከ ዳር ለማውጣት የግድ የመቀባበል ስራ አለው። ምን ተፈጠረ መሰለህ? ከላይ የተንሸራተተ ወርታች ተንሸራቶ ሊወርቅ ያየ ድንጋይ እንትን ገደል አለ። እሱ ሲያሰጋ ከስሩ ስነካው ቀጥታ ይወርዳል።
በደቡብ ወሎ ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ እያሱ ዮሐንስ ዛሬ እንዳስታወቁት በግለሰቦች ደረጃ የሚደረገው የነፍስ አድን እንቅስቃሴ የሚፈለገውን ያህል ውጤት ባለማምጣቱ ፍለጋው መቋረጡን ተናግረዋል። ፍለጋውን ለማስቀጠል ደግሞ የባለሙያ ልኡካን ቡድን ወደ ስፍራው መላኩን አመልክተዋል።
የመልክዓ ምድሩ አቀማመጥ የተመቸ ስላልሆነ ሌላ ማሽነሪ አስገብቶ ቁፋሮ ለመስራት በሰው ኃይል ነው የቁፋሮ ስራው ሲከናወን የተነበተው። ነገር ግን ይህ ሁለት ቀን በሰው ኃይል ሊቆፈር የነበረው አካባቢ ገደላማ ስለሆነ ሌላ የመንሸራተት አደጋ አጋጥሞት የቆፈሩ ያሉ ሰዎች ላይ ተጨማሪ አደጋ ሊከሰት ሲል ተቋርጧል የቁፋሮ ስራው። ካሁን ቁፋሮ ስራው አልተጀመረም። በአንዳንድ ሚዲያዎች የሚገለጽ አለ። አሁን ባለው ሁኔታ የቁፋሮ ስራው እንደተቋረጠ ነው ያለው። እንዴት ይቀጥል የሚለውን በዚህ ቴክኒካዊ ድጋፍ ሊያደርጉ የሚችሉ አካላትን ዞኑም ደላንታ ወረዳ በጋራ ተነጋግረው ለማመቻቸት ጥረት እያደረጉ ነው። አካባቢውን የሚመለከቱ ባለሙያዎች አካባቢው ላይ ደርሰው ምልከታ እያደረጉ ነው። ያ እንደደረሰን በቀጣይ የምናሳውቅ ይሆናል።
የተቋረጠውን ፍለጋ ለማስቀጠል የተቦረቦረውና የተንጠለጠለው ዋሻ በከባድ መሳሪያ እንዲመታ የኦፓል አምራቾቹ ማህበር ሊቀመንበር ተስፋዬ አጋዥ ምክረ ሀሳብ አቅርበዋል።
በከባድ መሳሪያ ከስር ቢመቱት ማለት ነው። ከስር ያለው ሲመታ ከላይ የተንጠለጠለው ይወርዳል። እሱ ከወረደ በኋላ ስጋት የለም። ቀጥታ ስራ እንሰራለን። አፈሩን የማውጣት ስራ እንሰራና እዛው መጨረሻ ካሉበት ቦታ ላይ እንደርሳለን። ቢቻል ህይወታቸውን እናገኝ ነው፣ ካልቻልን ደግሞ አስክሬናቸውንም ቢሆን ማውጣት ግድ ስለሚሆን ነው። የህሊና ጉዳይ ነው።
የወረዳው ብልጽግና ጽህፈት ቤት ኃላፊ አቶ አብዮት ግን ዋሻውን በከባድ መሳሪያ መምታት የጎንዮሽ ችግር ሊያስከትል እንደሚችል አመልክተዋል።
ሰው ቦታው ላይ ይሄድ ባለሙያው ምንም ቼክ ለማድረግ ተሞክሮ ስለነበር አሁን እነሱ ያዩት የተንጠለጠለው እና ቀጣይ ጉዳት ሊያደርስ ይችላል የሚባለው እሱ ይወርዳል፣ እሱም ከተወገደ ለመቆፈር እድል ይሰጣል የሚል ነው። ነገር ግን ያመነካቱ ደግሞ ገደላማ ስለሆነ ቦታ አስቸጋሪ ቦታ ስለሆነ ከዛ የበለጠ ደግሞ ሌላ ችግር አንደኛ ይመጣል። ሁለተኛ እሱ በሚመታበት ጊዜ ወደ ውስጥ ያለው ዋሻ ሙሉ ለሙሉ የመደርመስ ችግር ካጋጠመ መቼውንም ተቆፍሮ ውጤትም ባይመጣበት ነው የሚሆነው። እሱን ኦፍኮርስ ተነጋግረናል። ነገር ግን የጎንዮሽ ጉዳቱ እስከምን ሊሆን ይችላል ወይስ ሊያመጣ ይችላል የሚለውን እሱንም የእንትን የማለት ስራ እየሰራ ነው
የማጥናት።
አዎ
ወርቅ ውሃ እየተባለ በሚጠራው ተራራማና ገደላማ አካባቢ በባህላዊ መንገድ ኦፓል ለማምረት የገቡ ወጣቶች ውስጥ ለውስጥ የቦረቦሩትና እንደ መንገድ ይጠቀሙበት የነበረው ከ500 ሜትር በላይ እርዝመት ያለው ዋሻ ተንዶ ደብዛቸው ከጠፋ ዛሬ 8ኛ ቀን ሆኗቸዋል። ናዳው በተከሰተበት አካባቢ ብቻ 750 ወጣቶች በማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ የማህበሩ ሊቀመንበር አስረድተዋል። የደቡብ ወሎ አደላን ዳንታ ወረዳ ከ2004 ዓ.ም ተመረተ አንስቶ በኦፓል ማዕድን ምርቷ ተታወቃለች። የሆነና አመራረቱ ባህላዊ ምርቱ የሚገኝበት አካባቢም አደገኛ በመሆኑ በተደጋጋሚ ዋሻ የተናደ ለህይወት መጥፋትና ለአካል ጉዳት ምክንያት መሆኑ ይነገራል። ዘመናዊ አሰራርን መከተል ካልተቻለ ወደፊትም ተመሳሳይ ችግሮች ሊፈጠሩ ይችላሉ ሲሉ ነዋሪዎች ያሳስባሉ። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ወደ ቀጣዩ ዘገባ ስናልፍ ደግሞ በኢትዮጵያ ዋና ከተማ አዲስ አበባ በሚገኘው የአፍሪካ ህብረት ዋና ጽህፈት ቤት ቅዳሜ የካቲት 9 2016 ዓ.ም ምረት በሚጀመረው 37ኛው የአፍሪካ መሪዎች ጉባኤ ለመሳተፍ መሪዎች ወደ አዲስ አበባ እየገቡ ነው። ጉባኤው በዋናነት ቀጠናዊ ግጭቶችንና የትምህርት ስርዓትንም ይመለከታል ተብሏል። በተለያዩ የዜና ተቋማት የተጠናቀረው ዘገባ ቀጥሎ ይቀርባል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ነገ በሚጀመረው 37ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመገኘት ዛሬ በኢትዮጵያ መዲና አዲስ አበባ ገብተዋል። ፕሬዝዳንቱ ወደ ኢትዮጵያ የገቡት በአዲስ አበባና በሞቃዲሾ መካከል ዲፕሎማሲያዊ ውጥረት በነገሰበት ወቅት ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ ደማቅ አቀባበል አድርገውላቸዋል። ኢትዮጵያ የባህር ወደብ በሊዝ እንድትከራይ የሚያስችላትን ስምምነት ከሶማሊላንድ ጋር መፈራረሟን ተከትሎ በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ግንኙነት ከሻከረ ወዲህ የሶማሊያ ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያ ጊዜያቸው ነው። የመሪዎቹ ጉባኤ ቅዳሜ ሲጀመር በአህጉሪቱ የተበራከቱ ግጭቶችና አለመረጋጋቶች ዋና የመወያያ አጀንዳ ይሆናሉ ተብሎ ይጠበቃል። አንዳንድ ተቺዎች እንደሚሉት በምዕራብ አፍሪካ የተነሳውን የመፈንቅለ መንግስት ማዕበል፣ በሱዳን ለአንድ አመት የዘለቀውን ጦርነትና በምስራቅ ኮንጎ እየተባባሰ የሄደውን ውጥረት ጨምሮ በቅርቡ በአህጉሩ የተከሰቱት ቀውሶች የህብረቱን ያቅም ውስንነት አጋልጠዋል። አንዳንድ ተንታኞች እንደውም መፈንቅለ መንግስትና የእርስ በርስ ግጭቶች የተስፋፉት የአፍሪካ ህብረት ዲሞክራሲያዊ ሂደቶችን ለሚሸረሽሩ የተጭበረበሩ ምርጫዎች ምላሽ ባለመስጠቱ ነው ብለው ያምናሉ። በቅርብ የተካሄዱ መፈንቅለ መንግስቶችም ይህን አጉልተው ያሳዩ ሲሆን አንዳንድ ከህገ መንግስት ውጪ ስልጣን የተያዙባቸው ሂደቶች ዲሞክራሲ የሚፈልጉትን ነጻነትና ሰላም አላመጣም የሚል ስሜት በሚሰማቸው ዜጎች የተደገፉ ናቸው። በዓለም አቀፉ ግጭት ተንታኝ ቡድን ዋና አማካሪ የሆኑት ሌስሎ ቮድራን በምርጫ ወቅት አማኒነት ሲጎድል የአፍሪካ ህብረት ድምጹን ማሰማት አለበት ይላሉ።
በሪፖርታችን ላይ እንዳመለከትነው የአስተዳደር ችግሮች እንዳሉ ስናይ ወይም ምርጫዎች ነጻና ሚዛናዊ ካልሆኑ የአፍሪካ ህብረት መታዘብ ብቻ ሳይሆን ዲፕሎማሲያዊ በሆነ ቋንቋ ሪፖርት ማውጣት አለበት። ስለሚጭበረበሩ ምርጫዎች በግልጽ መናገር አለበት። ምክንያቱም ለመፈንቅለ መንግስቶች አንዱ መንስኤ የተጭበረበሩ ምርጫዎች መሆናቸውን እናያለን።
በቅርቡ መፈንቅለ መንግስት የተካሄደባቸው ጋቦንና ኒጀር ከህብረቱ አባልነት በመታገዳቸው በአዲስ አበባ በሚካሄደው የህብረቱ ጉባኤ ላይ አይሳተፉም። ማሊ፣ ጊኒ፣ ሱዳንና ቡርኪና ፋሶም በተመሳሳይ ከጉባኤው ታግደዋል። በምስራቅ ኮንጎ ላለፉት 10 ዓመታት በመሬትና በሀብት ክፍፍል ምክንያት በተለያዩ ታጣቂ ቡድኖች መካከል የሚካሄደው ግጭት በመቶዎችና በሺዎች የሚቆጠሩ ሰዎችን ህይወት ያጠፋ ሲሆን ከ7 ሚሊዮን በላይ ሰዎች ተፈናቅለዋል። ባለፈው ዓመት ግንቦት ወር ላይ የተካሄደው የደቡብ አፍሪካ ልማት ማህበረሰብ ወይም ሳዴክ ዲሞክራቲክ ሪፐብሊክ ኮንጎ አለመረጋጋትንና እያሽቆለቆለ የመጣውን የጸጥታ ችግር መፍታት እንድትችል የሚያግዝ የምስራቅ ኮንጎ ተልዕኮ አጽድቆ ነበር። ቮድራን የአፍሪካ ህብረት ከሚመለከታቸው ቀጠናዊ የኢኮኖሚ ቡድኖች ጋር በመሆን በተፋላሚ ቡድኖች መካከል በሚደረገው የሽምግልና ጥረት ውስጥ የበለጠ ሚና መጫወት አለበት ይላሉ።
We want to see the African Union playing a bigger role in peace
የአፍሪካ ህብረት በሰላም ድርድር ትልቅ ሚና ሲጫወት ማየት እንሻለን። አጋርነቱን ማሳየት አለበት። ህብረቱ ተቋማዊ ችግሮችን በማስተካከል ምናልባትም ከቀጠናዊ የኢኮኖሚ ማህበረሰቦች ጋር በተሻለ ሁኔታ መስራት አለበት። ነገር ግን እንደ ድርጅት እንደ ሱዳን፣ ኢትዮጵያ፣ ሶማሊያና የጂሃዲስቶች ስጋትና ሽብርተኝነት ባየለበት መካከለኛው የሳህል ሀገራት በሚሊዮን የሚቆጠሩ ሰዎች የሚፈናቀሉባቸውን አስከፊ ግጭቶች መፍታት መቻል አለበት።
አፍሪካ እንደ አውሮፓውያን አቆጣጠር በ2014 19 ፕሬዝዳንታዊና አጠቃላይ ምርጫዎችን ታስተናግዳለች ተብሎ እቅድ የተያዘ ሲሆን ይህም ለአፍሪካ ህብረት ተጨማሪ ፈተናዎችን ደቅኗል። የሴኔጋል ፕሬዝዳንት ማኪ ሳል በዚህ ወር ሊካሄድ ታስቦ የነበረውን ምርጫ ባለቀ ሰዓት ማሸጋገራቸው በሴኔጋል የፈጠረው የግጭትና የመፈንቅለ መንግስት ስጋትም የህብረቱ አጀንዳ ሊሆን ይችላል። የህብረቱ ጠቅላላ ጉባኤ ረቡዕ ዕለት ሲከፈት ንግግር ያደረጉት የወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ባደረጉት ንግግር በአህጉሩ ሰላምና ደህንነትን ማረጋገጥ፣ ማህበራዊና ኢኮኖሚያዊ ልማት እንዲሁም ዓለም አቀፋዊ ትስስርን ማጠናከር ትኩረት ሊደረግባቸው የሚገቡ ጉዳዮች መሆናቸውን አስረግጠው ተናግረዋል።
የወታደራዊ መፈንቅለ መንግስት እንደገና ማገርሸት፣ ከምርጫ በፊትና በኋላ የሚነሱ ብጥብጦች፣ ከጦርነት ጋር የተያያዙ ሰብአዊ ቀውሶችና የአየር ንብረት ለውጥ እያሳደረ ያለው ጫና ሁሉም ለእኛ አሳሳቢ የሆኑ የችግር ምንጮች ናቸው። የምንኮራባትን አፍሪካ ለማሳደግ የምናደርገውን ጥረት የመደምሰስ ብርቱ ስጋት የሚፈጥሩ ናቸው።
የዘንድሮ የአፍሪካ መሪዎች ጉባኤ በዋናነት የሰላምና የጸጥታ ጉዳዮች ላይ ያተኮሩ አጀንዳዎች ያመዝኑበት እንጂ የአፍሪካ ህብረት የዘንድሮ መሪ መልእክት ትምህርት እንዲሆን መርጧል። ሆኖም ጦርነት በሚኖርበት ወቅት በመጀመሪያ የሚቋረጠው ትምህርት መሆኑን የሚያሰምሩበት ባለሙያዎች በአህጉሪቱ ለሚኖሩ ህጻናት ችግር ትልቅ አስተዋጽኦ የሚያደርገው የትምህርት ክፍተት በግጭቶች መባባሱን አመልክተዋል። ሌላኛው የጉባኤው የመወያያ ርዕስ ይሆናል ተብሎ የሚጠበቀው የአፍሪካ ህብረት በውጭ ለጋሾች ላይ ከመደገፍ ይልቅ እንዴት በጀቱን ወደ አፍሪካ መንግስታት ማዛወር እንደሚችል ይሆናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአፍሪካ ህብረት የሚመሩ የሰላም ተልእኮችን በገንዘብ ለመደገፍ የሚያስችል ውሳኔ በታህሳስ ወር ቢያሳልፍም ከታቀደው በጀት 75 ከመቶን ብቻ ነው ያጸደቀው። በተለያዩ የዜና አውታሮች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዝግጅቶቻችን ከአሜሪካ ድምጽ ይቀጥላሉ። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። አንድ የምክር ቤት አባል በአሜሪካ ብሔራዊ ደህንነት ላይ የተጋረጠ አደጋ መኖሩን ማስጠንቀቃቸውን ተከትሎ ሩሲያ ጸረ ሳተላይት መሳሪያን በማበልጸግ ላይ መሆኗን ዋይት ሀውስ ትላንት አረጋግጧል። ድርጊቱ ሩሲያን በህዋ ላይ የጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለውን ስምምነት በመጣስ ሊያስጠይቃት እንደሚችል የዋይት ሀውስ ባለስልጣናት በመናገር ላይ ናቸው። ጉዳዩ በአሁኑ ወቅት የደህንነት ስጋት አለመሆኑን የገለጹት ባለስልጣናቱ አሜሪካውያን መረበሽ እንደሌለ ለባቸው መልእክት ያስተላለፉ ሲሆን የምክር ቤት አባላቱ ደግሞ በጉዳዩ ላይ በር ዘግተው እየመከሩ ነው። የአሜሪካ ድምጿ አኒታ ፓውል ያደረሰችንን ዘገባ እንግዶ ወልድ ያቀርበዋል።
ሩሲያ ጸረ ሳተላይት መሳሪያ በማበልጸግ ላይ መሆኗን ዋይት ሀውስ ማረጋገጡን ተከትሎ የሀያል አገራት አይን ወደ ሰማይ አንጋጧል። በያዝነው የፈረንጆች ወር መጀመሪያ ላይ ሩሲያ አንድ ሮኬት ማስወንጨፏ ለጥርጣሬው መነሻ የሆነ ይመስላል። ድርጊቱ ሩሲያን የህዋ ላይ ጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለውን ስምምነት በመጣስ ሊያስጠይቃት እንደሚችል የዋይት ሀውስ ባለሥልጣናት በመናገር ላይ ናቸው። ጃን ከርቢ የዋይት ሀውስ ብሔራዊ የጸጥታ አማካሪ ናቸው።
ሩሲያ በማበልጸግ ላይ ካለችው ጸረ ሳተላይት ሚሳይል ጋር የተገናኘ እንደሆነ ላረጋግጥላችሁ እችላለሁ። ነገር ግን አንድ ሁለት ነገሮች ግልጽ ማድረግ እሻለሁ። ይህ መሳሪያ በስራ ላይ የዋለ አይደለም። ሩሲያ ይህን መሳሪያ ለመያዝ ጥረት ማድረጓ አሳሳቢ ቢሆንም በአሁኑ ወቅት በማንም ላይ የደህንነት ስጋት አይደለም። የምናወራው እዚህ በምድር ላይ ውድመትን ለመፍጠር ወይም ሰውን ለማጥቃት ስለተሰራ መሳሪያ አይደለም።
የአሜሪካ ኮንግረስ በጉዳዩ ላይ ለመምከር ትናንት ሐሙስ ዝግ ስብሰባ ማድረጉ ተነግሯል። ማይክ ተርነር የምክር ቤቱ የደህንነት ኮሚቴ ሊቀመንበር ሲሆኑ በአሜሪካ ብሔራዊ ደህንነት ላይ የተጋረጠ አደጋ እንዳለ ረቡዕ ዕለት ማስጠንቀቂያውን ይፋ ያደረጉትም እርሳቸው ናቸው።
We all came away with a very strong impression that the administration is taking this very seriously and that the administration has a plan in place.
አስተዳደሩ ይህን ጉዳይ ከፍተኛ ትኩረት እንደሰጠውና የተዘጋጀበት ጉዳይ እንደሆነ መረዳችለናል።
የአሜሪካ የህዋ ኃይል ለመከላከል ዝግጁ መሆኑን የፔንታገን ባለስልጣናት ይናገራሉ። ተንታኞች እንደሚሉት ደግሞ ከሰማይ የተጋረጠውን አደጋ በተመለከተ የአሜሪካ ጦር ብጅታ ይታይበትም። የአሜሪካ ኢንተርፕራይዝ ኢንስቲትዩት በተባለው ተቋም የሚሰሩት ታድ ሃሪሰን የሚሉን አለ።
Whereas in the past space was a secondary priority for all of the other military services, now it is the top priority.
ከዚህ በፊት የህዋ ጉዳይ ለሁሉም ወታደራዊ ክፍሎች አንገብጋቢ ጉዳይ አልነበረም። አሁን ግን በመከላከያ ሚኒስቴሩ ፔንታገን ህዋን በተመለከተ ትኩረት ሰጥቶ የሚሰራ ክፍል አለ። ስራውንም ወደፊት ለማስኬድ ጥረት ተጀምሯል።
በምድር ላይ የምንጠቀምባቸው አብዛኞቹ ነገሮች አቅጣጫ ከመመራንና የመጓጓዣ አገልግሎቶችን ከሚያሳልጠው GPS እስከ ወታደራዊ የመሰራያ ስርዓቶች እንዲሁም የአየር ትንበያ ሳተላይቶች የነዚህ ሁሉ ዋና እዝ የሚገኘው ህዋ ላይ ነው። ታድ ሃሪሰን እንደሚሉን ሩሲያ ብቻ ሳትሆን ሌሎችም ሀገራት በቅርበት የሚከታተሉት ጉዳይ ነው። የራሳቸውን ወታደራዊ ቴክኖሎጂም በማበልጸግ ላይ ናቸው።
Use space for so many different things in the military that an adversary can take space away from us and deny us the ability to
ህዋን ለብዙ ወታደራዊ ጉዳዮች እንጠቀማለን። ተቀናቃኛችን በህዋ ላይ ያለን ቦታ የሚወስድ ከሆነና በዛ ያሉን ቴክኖሎጂዎችን መጠቀም እንዳንችል ካደረገ የአሜሪካ ጦር ያለውን ትልቅ የበላይነት የሚያሳጣ ነው የሚሆነው። ለዛም ነው እንደ ሩሲያና ቻይና ያሉ ሀገራት ጸረ ሳተላይት ቴክኖሎጂዎችን ለረጅም ዓመታት ሲያበለጽጉ የነበረው።
ሩሲያ የህዋ ላይ የጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለውን ስምምነት ሳትጥስ እንደማትቀር ያወሱት የዋይት ሃውሱ ብሔራዊ የጸጥታ አማካሪ ለዋሽንግተን የመጀመሪያ የሚሆነው እርምጃ ግን ጉዳዩን በተመለከተ በዲፕሎማሲያዊ መንገድ ውይይት ማድረግ ነው።
We plan to engage directly with the Russians about this as well as allies and partners.
ይህን ጉዳይ በተመለከተ በቀጥታ ከሩሲያም ጋር ሆነ ከሌሎች አጋሮቻችን ጋር ለመነጋገር እቅዳለን።
የመሳሪያ ቁጥጥር ባለሙያዎች እንደሚሉት እንደ አውሮፓውያን አቆጣጠር በ1967 የወጣው የህዋ ስምምነቱን የሚጥስ አካል ካለ የሚደርስበትን ቅጣት በተመለከተ የሚለው የለም። ነገር ግን ስምምነቱን መጣስ ሌሎች ሀያል አገራትን ሊያሳስብ ይችላል። ዴራልድ ኪምባል የመሳሪያ ቁጥጥር ማህበር የተሰኘው ተቋም ዋና ስራ አስፈጻሚ ናቸው።
This would affect the global economy, the society writ large. So China would be deeply concerned.
ይህ የዓለምን ኢኮኖሚንም ሆነ ማህበረሰቡን የሚጎዳ ነገር መሆኑ ግልጽ ነው። እናም ለቻይና በጣም አሳሳቢ ሊሆን ይችላል። ለእንድም እንዲሁ እነዚህ ሀገራት ደግሞ ከኛ ይልቅ ከሩሲያ ጋር የተሻለ ግንኙነት ያላቸው ናቸው። እናም እንደሚመስለኝ ቆንጠጥ የሚያደርግ ወቀሳ ሊኖር ይችላል። ይህም ሩሲያ እንድታፈገፍግ ሊያደርግ ይችላል።
ቀጥሎ የሚሆነው ለማወቅ ሁሉም ወደ ህዋ ማንጋጠጥ ሊኖርበት ይችላል። አኒታ ፓውል ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
የማህበራዊ ትስስር ገጾችን ወደሚመለከተው ዘገባ ስናልፍ ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደሚኖሩባት በሚገመተው ኢትዮጵያ ማህበራዊ ብዙሃን መገናኛው ከጥቅሙ ይልቅ ጉዳቱ አመዝኗል ሲሉ የአሜሪካ ድምጽ ያነጋገራቸው ተጠቃሚዎችና የሃይማኖት አባቶች ይናገራሉ። ማህበራዊ መዛነፎችም እየበዙ ነው ሲሉ ያመለክታሉ። አስማማዋየ ነው በዚህ ዙሪያ ተከታዩን አሰናድቷል።
ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዞትር ተጠቃሚ ባይሆንም እንደ ቲክቶክ እና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንደሚመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል።
ያልተረጋገጠ ወሬ በሐሰት የተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታ እና ቀልል ሊመስለው ይችላል፣ ግን አልፎ ተርፎ ሰዎች ህይወትን ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው።
ሊቀ ትጉሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ።
በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምሬ እውነታውን ስለ እውነት ስለ አካባቢ ስላለው ነገር ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላውቅም፣ ምን እንደሰበርኩም አላወቁም። ያልሰረቀውም ሌባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ። ይሄ ደግሞ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያደርገው ሰርተው የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋራ ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ።
በየዓመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60% በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቀደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ 7 የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስላደገው እንደመከረበት ይናገራሉ።
የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ያተረፍ ነው? በዚህ ልክ ህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም 98-97% አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? የሚያምን ፈጣሪውን የሚያከብር ለፈጣሪ የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠበቅበት ሁኔታ የክተት አዋጅ፣ የግደል አዋጅ፣ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፈ ኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶች ማለት ወጣቱም ባልተናነሰ ማለት ነው።
ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የስነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው።
ብዙ ወጣቶች የስራ እድል ፈጥረውበታል፣ የገቢ ምንጭ አግኝተውበታል፣ ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ፣ ትምህርታዊም ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል።
እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ20.8 ሚሊዮን ያላነሰ እንደነበረም የዌያር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየአመቱ ያለው እድገትም 16.7% መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ህዝብ 5.1% ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሀሳብ የሚስማሙት አቶ አንዷለም ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉ። በዚህም ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ።
እንደሚታወቀው የእኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በእነዚህ ሃይማኖታዊና ባህላዊ እሴቶቻችን ከሚቀዱ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህን ህግጋቶች ወይም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የትዳር ፍቺን ጉዳይ፣ የፍቅር ህይወትን ጉዳይ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማንን ለማንም ማጋራት የማይገቡንን አደባባይ ላይ የማውጣት ነገሮች አሉ። የእነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርም ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በእነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን፣ በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደ ሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል።
በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀ ትጉሃን ቀሲስ ታጋይ ታደለ ጅምር ስራዎች ስለመኖራቸውም ይናገራሉ።
ከማህበራዊ ግንኙነት አንጻር ትውልዱን ማህበራዊ ሚዲያን ለበጎ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻለሁ። ያንን ግን በስፋት
አድማጮቻችንና ተመልካቾቻችን የዚህን ዘገባ ሙሉውን በድረ ገጻችንና በማህበራዊ ትስስር ገጾቻችን ማግኘት ትችላላችሁ። የምሽቱ ዝግጅቶቻችን በዚሁ ተጠናቀቁ። ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።